የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 27 2012 ዓ.ም ምረት ዝግጅታችን ጀመረ። በትላንትናው ዕለት በመቀሌ ከተማና በሌሎች የክልሉ ከተሞች የክልሉ ልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት ስለማከናወናቸው እንዲሁም በከተማው ስላጋጠመው የገበያ እሳት ቃጠሎ ዘገባለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ተናስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ለ6907 ሰዎች የላቦራቶሪ ምርመራ ተከናውኖ 583 ሰዎች ላይ ኮሮና ቫይረስ መገኘቱን የጤና ሚኒስቴር ዛሬ አመሻሹ ላይ በፌስቡክ ገጹ አስታውቋል። በአሁኑ ሰዓት በቫይረሱ የተያዙ ሰዎች ቁጥር 19289 እንደደረሰ ነው የገለጸው። በሌላ በኩል ባለፉት 24 ሰዓታት በኮሮና ቫይረስ ምክንያት የ26 ሰዎች ህይወት ማለፉንም አክሎ አስታውቋል። ይህ በአጠቃላይ በቫይረሱ ሳቢያ ህይወታቸው ያለፉትን ሰዎች ቁጥር 336 አድርሶታል። በኢትዮጵያ በአጠቃላይ ከመጋቢት ወር አንስቶ ለ444,226 ሰዎች የኮሮና ቫይረስ ምርመራ ተከናውኗል። በዓለም የኮቪድ-19 ወረርሽኝ ዜናዎች ደግሞ በኮሮና ቫይረስ የተጠቁት ሰዎች ቁጥር 18,117,821 ለህልፈት የተዳረጉት 690,181 መድረሳቸውን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል አመልክቷል። በዩናይትድ ስቴትስ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ4,668,395 እንዳለፈ ነው የተገለጸው። የሞቱት ሰዎች ቁጥር ደግሞ 154,944 መድረሱን መረጃው ያመለክታል። በቫይረሱ ተጠቂዎች ብዛት ከዓለም 1/4ኛውን ገደማ መያዟ ነው። ዋይት ሃውስ እና የዩናይትድ ስቴትስ ምክር ቤት ዲሞክራቶች ለብዙ ሚሊዮን ስራ አጦች መርጃ ከፌደራሉ መንግስት ወጪ የሚሆን ገንዘብ የሚጨምረው አዲስ የድጋፍ እቅድ ዙሪያ ዛሬም ድርድራቸውን ቀጥለዋል። በወረርሽኙ ምክንያት ከስራቸው ለተፈናቀሉ በየሳምንቱ ይሰጥ የነበረው የ600 ዶላር ድጋፍ ባለፈው ሳምንት እንደተቋረጠ የሚታወቅ ነው። በሀገሪቱ ካለፈው ሰኔ ወር ጀምሮ የቫይረሱ ተጠቂዎች ቁጥር በእጅጉ እየጨመረ መሄዱን እንደቀጠለ ነው። አንዳንዶቹ ክፍለ ግዛቶች በዚሁ የተነሳ ኢኮኖሚውን እንዲያንሰራራ ብለው አንስተዋቸው የነበሩትን የእንቅስቃሴ ክልከላዎች መልሰው እያጸኑ ናቸው። የዋይት ሃውስ የኮሮና ቫይረስ ግብረ ኃይል አስተባባሪ ዶክተር ዴብራ ብሪክስ ትናንት ለሲኤንኤን በሰጡት ቃል ወረርሽኙ አዲስ ምዕራፍ ገብቷል፣ እንደ ትላልቆቹ ከተሞች ሁሉ በገጠሩም አብዝቶ እየተስፋፋ ነው ብለዋል። በአውስትራሊያ ደግሞ በሁለተኛዋ ትልቋ ከተማ ሜልበርን የግድ ክፍት መሆን የሌለባቸው የንግድና የሌላም ስራ ዘርፎች ከነገ ወዲያ ረቡዕ ጀምሮ ለስድስት ሳምንታት እንዲዘጉ ታዟል። ፊሊፒንስ የኮሮና ቫይረስ ተያዦች ቁጥሯ ከ100,000 ያለፈ ሲሆን በዋና ከተማዋ ማኒላና እጅግ ብዙ ህዝብ በሚኖርባቸው 5 ክፍለ ግዛቶች ለሁለት ሳምንታት የሚዘልቅ የእንቅስቃሴ እገዳ መታዘዙ ታውቋል። ወደ ዩናይትድ ስቴትስ ስንመለስ ባለፈው ሰኔ ወር በወጣ ስታቲስቲክስ መረጃ መሰረት የዩናይትድ ስቴትስ የሥራ አጥነት መጠን ከ11 ከመቶ አሻቅቦ ነው የሚገኘው። ከሥራቸው ለተፈናቀሉት በሚደረግ ድጋፍ ዙሪያ በዩናይትድ ስቴትስ በመወሰኛው ምክር ቤት ሪፐብሊካኖችና በተወካዮች ምክር ቤቱ ዲሞክራቶች መካከል የቀጠለውን ሰጥ አገባ በሚመለከት በቪኦኤ ኢሻ ስሪራ የተጠናቀረ ዘገባ አለ። ስመኝሽ የቆየ ታቀርባለች።
በኮሮና ቫይረስ ወረርሽኝ ምክንያት ሥራቸውን ላጡ አሜሪካውያን በሳምንት የሚሰጠው 600 የአሜሪካ ዶላር ቀነ ገደብ ባሳለፍነው ሳምንት መጠናቀቁን ተከትሎ ዲሞክራቶች ድጋፉ እስከ አመቱ መጨረሻ እንዲራዘም እየጠየቁ ነው። የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፓርቲያቸው ለዚህ አጥብቆ እየተደራደረ መሆኑን ያስረዳሉ።
We have been for the $600. They have a $200 proposal.
እኛ በሳምንት 600 ዶላር እንድሰጥ ነው የምንጠይቀው። እነሱ 200 ዶላር የሚል አማራጭ አቀርበዋል። እኛ እናውቀላችኋለን ካልሆነ በስተቀር ገንዘቡ ለሰዎች ኑሮ በቂ እንዳልሆነ ግልጽ ነው።
የዩናይትድ ስቴትስ ምክር ቤት ሪፐብሊካኖችና ዲሞክራቶች እያደረጉ ባለው ድርድር ላይ ዲሞክራቶች ከዚህ ቀደም ጸድቆ የነበረው የ3 ትሪሊየን ዶላር የገንዘብ እርዳታ እንዲራዘም ሲጠይቁ ሪፐብሊካኖቹ ግን ወደ 1 ትሪሊየን ዶላር እንዲወርድ እየተከራከሩ ነው። በሁለቱም ወገኖች ያሉ ተደራዳሪዎች ግን እስካሁን ወደ ስምምነት የሚያደርስ አዝማሚያ አለመኖሩን ተናግረዋል። የአሜሪካው ትሬዥሪ ሴክሬታሪ ስቲቨን ሙቺን ለሮይተርስ በሰጡት መግለጫ አንዳንድ አሜሪካውያን በጣም ብዙ ሲከፈላቸው አንዳንዶች ደግሞ በቂ እንደማያገኙ ተናግረዋል።
We have to balance. There's obviously a need to support workers, support the economy. People who through no fault of their own
ማመጣጠል መቻል አለብን። አሜሪካዊ ሰራተኞችና ኢኮኖሚው ድጋፍ እንደሚፈልጉ ግልጽ ነው። ሰዎች የነሱ ጥፋት ባልሆነና በዚህ አስከፊ ወረርሽኝ ምክንያት ስራቸውን አጥተዋል። በሌላ በኩል ደግሞ ለመጪው ትውልድ ግዙፍ ዕዳ ያከማችን እንዳይሆን መጠንቀቅ አለብን።
ሁለቱ ፓርቲዎች በኢኮኖሚ ድጎማ ዙሪያ የሚያደርጉት ድርድር እንደቀጠለ ሆኖ የሕግ አውጪዎች አሁንም በሀገሪቱ በከፍተኛ ሁኔታ እየጨመረ የሚገኘውን የኮሮና ቫይረስ ተጠቂዎች ቁጥርና የሟቾች ቁጥር መፍትሄ ሊበጅለት እንደሚገባ ያስጠነቅቃሉ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ብሉ ናይል ጠቅላይ ግዛት ቡት የምትባል ከተማ ላይ ከባድ ዝናብ አስከተለው የጎርፍ አደጋ 5 ሰዎች ህይወታቸውን ሲያጡ ወደ 1200 የሚጠጉ መኖሪያ ቤቶች ወድመዋል። አቅራቢያው በመትገኝ ሌላ ዌድ አቡክ የምትባል ከተማም ከ120 በላይ መኖሪያ ቤቶች እንደፈራረሱ ተገልጿል። 100,000 ሰዎች የሚኖሩባት ቡት የምትባለው ከተማ ያለመጠጊያ የቀሩ ብዙ ሴቶችና ህፃናት ደጅ እንዳደሩ የሱዳን ቀይ ጨረቃ ማህበር አስታውቋል። የጎርፉ መጥለቅለቁን ያስከተለው በከተማዋ የሚገኘው ግድብ በመፍረሱ መሆኑን ያካባቢው ባለስልጣን ለአሶሺየትድ ፕሬስ ገልጸዋል። ሱዳን ዋና ከተማ ካርቱም ላይ በጣለው ከባድ ዝናብም 1000 የሚሆኑ መኖሪያ ቤቶች በጎርፍ መጥለቅለቃቸውን የአገር ግዛት ሚኒስትሩ ለተና ጀነራል አልታሪፊ ኢድሪስ ገልጸዋል። በሀገሪቱ ዙሪያ በጎርፍ ሳቢያ ቢያንስ 2380 መኖሪያ ቤቶች መውደማቸውን ወይም መጎዳታቸውን ነው ሚኒስትሩ ያመለከቱት። በርካታ ትምህርት ቤቶች፣ መስጊዶች፣ መደብሮች ላይም ጉዳት እንደደረሰ ገልጸዋል። ከተባበሩት መንግስታት ድርጅት በተገኘ መረጃ መሰረት ባለፈው አመትም እንዲሁ በሐምሌና በነሐሴ ወራት ከሱዳን 18 ክፍለ ግዛት ባለፈው አመትም በሐምሌና በነሐሴ ወራት ከሱዳን 18 ክፍለ ግዛቶች ውስጥ በ16ቱ በደረሰ የጎርፍ መጥለቅለቅ 78 ሰዎች መሞታቸው ታውቋል። ማይክሮሶፍት ኩባንያ ቲክቶክ የተባለውን ያጫጭር ቪዲዮ አፕ ወይም መተግበሪያ ከቻይናው ባይት ዳንስ ላይ ለመግዛት የጀመረውን ድርድር እንደሚቀጥል አስታወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግዙፉ የቻይና ኩባንያ ባይት ዳንስ በ45 ቀናት ውስጥ የሽያጭ ድርድሩን እንዲያጠናቅቅ ጊዜ ሊሰጡ መስማማታቸውን ሁለት ጉዳዩን የሚያውቁ ሰዎች ገልጸዋል። ማይክሮሶፍት የግዢ ድርድሩን እንደ አውሮፓውያን አቆጣጠር መስከረም 15 ቀን ለማጠናቀቅ ያለመ ሲሆን ዋና ስራ አስፈጻሚው ሳቲያ ናዳላ ከሚስተር ትራምፕ ጋር ከተነጋገሩ በኋላ ባወጣው መግለጫ አሜሪካውያን የቲክቶክ ተጠቃሚዎች የግል መረጃ ወደ ዩናይትድ ስቴትስ እንደሚዛወርና እዚሁ እንደሚጠበቅ አረጋግጣለሁ ብሏል። የግዢው ስምምነት ላይ እንደሚደረስ በርግጠኝነት ለመናገር እንደማይቻልም ማይክሮሶፍት በመግለጫው አስታውቋል። ባይትዳንስ እና ማይክሮሶፍት የሚያደርጉትን የግዢ ሽያጭ ድርድር የዩናይትድ ስቴትስ የውጭ ኢንቨስትመንት ኮሚቴ የሚቆጣጠረው ሲሆን የዩናይትድ ስቴትስ መንግስታዊ ኮሚቴው ማናቸውንም ስምምነት የማገድ መብት ያለው መሆኑን ነው ሁለቱ ምንጮች ያመለከቱት። ባይትዳንስ፣ ማይክሮሶፍት እና ዋይት ሃውስ አስተያየት እንዲሰጡ ለመጠየቅ የተደረገው ሙከራ ለጊዜው አልተሳካም። ትናንትና ግን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለፎክስ ኒውስ በሰጡት ቃለ መጠይቅ ፕሬዝዳንቱ በቅርቡ እርምጃ ይወስዳሉ ማለታቸው ይታወሳል። በመጨረሻም ምስራቅ አፍጋኒስታን ውስጥ ጃላላባድ የምትባለው ከተማ በሚገኝ ወህኒ ቤት ላይ የእስላማዊ መንግስት አጣቂዎች ባደረሱት ጥቃት ቢያንስ 29 ሰዎች ሲገደሉ 50 የሚሆኑ ሌሎች ደግሞ ቆስለዋል። እስረኞችና የጥበቃ አባላት እንዳሉባቸው ነው የተገለጸው። ያካባቢው የአይሲስ ቡድን ትናንት የከፈተው ጥቃት እስከዛሬ ከቀትር በኋላ እንደቀጠለ ነው ያካባቢው ባለስልጣናት የገለጹት። የአፍጋኒስታን የመከላከያ ሚኒስቴር ባወጣው መግለጫ ወህኒ ቤቱን ተቆጣጥረናል መልሰን ብሏል። ገብተው የነበሩ 5 አጥቂዎች ተገለዋል ሲልም አክሏል። ጥቃቱ በደረሰበት ወቅት በወህኒ ቤቱ 1800 እስረኞች እንደነበሩና 1000 የሚሆኑት ለማምለጥ ሞክረው በፖሊስ ቁጥጥር ስር ውለዋል ብሏል። የጠፉም እንዳሉ ተናግሯል። አይሲስ ለጥቃቱ ኃላፊነት ወስዷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 27 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር እናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትላንትናው ዕለት በመቀሌና በሌሎች የትግራይ ክልል ከተሞች የልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪዩ መተኩ ትግራይ ክልልን በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል ብለዋል። በሌላ ዜና በመቀሌ ከተማ የሚገኝ አዲ ሀቂ ተብሎ በሚታወቅ ገበያ ቦታ ላይ የእሳት አደጋ አጋጥሟል። የእሳት አደጋው መነሻ ምርመራ እየተካሄደ መሆኑና በአደጋው ደግሞ የ520 ነጋዴዎች ንብረት መውደሙን ፖሊስ ገልጿል። ሙልጌታ ጽፋሃ ዝርዝር ዘገባ አለው።
በትግራይ ክልል መቀለ ከተማና ሌሎች የክልሉ አካባቢዎች በርካታ የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች በትናንትናው ዕለት ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። በትዕይንቱ የተሳተፉ የልዩ ኃይልና የሚሊሻ አባላቱ ቀላልና ከባድ የጦር መሳሪያዎች ታጥቀው ታይተዋል። ትናንት ረፋድ ላይ በመቀለ ጎዳናዎች ላይ በሰልፍ ሲጓዙ የታዩት ወታደራዊ የደንብ ልብስ የለበሱት የታጠቁ የልዩ ኃይል አባላትና ሚሊሻዎች በከተማው ወደሚገኝ ስቴዲየም በመጓዝ ተሰብስበዋል። በስቴዲየሙ የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪዩ መተኩ ባስተሙት ንግግር በክልሉ ሰላም እንዲሰፍን የጸጥታ ኃይሉ ከህዝብ ጋር በተቀናጀ እየሰሩ ናቸው ብለዋል። የትግራይ ክልል በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል በማለትም ገልጸዋል።
ጸለትና ኮሩና ህልውናና ፈሶና ዳግም ነባርነትን ታሪፍ ጸልማት ጊዜን ክምልሱና
ጠላቶቻችን ሊወሩን ህልውናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው። በተለይ ሁልጊዜ ረፍት የማይሰማቸው መሬት የሚያስጨንቃቸውና የሚናፍቃቸው የትምክህት ኃይሎች በህዝባችን ያላቸው ጥላቻና ንቀት በግልጽ እያየን ነው። የአካባቢያቸው ሰላም አደፍርሰው የኛም ሰላምና አንድነት ለማወቅ ቁልፍ ተግባራቸው አድርገው የሚችሉትን ሁሉ እያደረጉ ይገኛሉ። በተገላቢጦሽ ህወሓት ልትወረን ተዘጋጅታለች ብለው ለሚያወሩ ኃይሎች በክንዳችንና በአንድነታችን የክልላችን ሰላምና ዋስትና ለማረጋገጥ እናንተ የጸጥታ ኃይሎች የምታደርጉት ጥረት መልእክት ነው። መልእክቱ ደግሞ የትግራይ ህዝብ የጸጥታ አካልና ወጣቱ ለማንኛውም ህዝብ ስጋት እንዳልሆነ ለመውረርም የሆነ ይሁን ምክንያትና ታሪክ እንደሌለን በእኛ ላይ ሊደርስ የማንፈልገው ጭቆና በማንኛውም አካል እንዲደርስ እንደማንፈልግ ለዚህም እንደምንታገል የኢትዮጵያ ህዝቦች ተንትነው ያውቁታል። በጦር መሳሪያና ኃይል ወደ ባርነትና ጨለማ ዘመን ሊመልሱን የሚፈልጉ ኃይሎች በክንዳችንና በመስዋዕትነታችን መብታችንና የክልላችን ሰላምና ደህንነት እንደምናረጋግጥ ግን ሊያውቁ ይገባል ነው ያሉት ሐላፊው።
በክልሉ የሚካሄድ ምርጫ ለማደናቀፍ የሚደረግ እንቅስቃሴ ለመከላከል ዝግጁ ነን በማለትም ሐላፊው ገልጸዋል። የትግራይ ብልጽግና ፓርቲ በበኩሉ በፌስቡክ ገጹ ለታየው ትዕይንት ሰልፉ የህዝብ ጤንነት አደጋ ላይ የጣለ ህግ የጣሰና ፍጹም ሐላፊነት ስሜት የጎደለው ተግባር ነው በማለት ኮንኖታል። ትግራይ ውስጥ ኮሮና በማስፋፋትና የህዝብ ጤና አደጋ ላይ በመጣል የፖለቲካ ትርፍ ለማግኘት የሚደረግ የወንጀል ተግባር በአፋጣኝ ይቆም ሲልም ፓርቲው ገልጿል። ትዕይንቱ አስመልክቶ ተጨማሪ ማብራሪያ ከክልሉ አመራሮች ለማግኘት ያደረኩት ጥረት አልተሳካም። በሌላ ዜና በመቀለ ከተማ ከሚገኙ ገበያዎች ትልቁና አብዛኛው የከተማው ማህበረሰብ የሚገበያይበት በሐውልት ክፍለ ከተማ የሚገኝ የአድ ሐቂ ገበያ ከቅዳሜ ወደ እሁድ አጥቢያ ከሌሊቱ 7 ሰዓት ተኩል አካባቢ ነበር የእሳት አደጋው የተነሳው። በገበያው ንብረት ከወደመባቸው ነጋዴዎች መካከል አቶ ኃይላይ ገብረስላሴ አንዱ ናቸው። በገበያው ቃጠሎ መነሳቱ ሰምተው ከሌሊቱ 8 ሰዓት ከ20 አካባቢ መድረሳቸው ተናግሯል። ሆኖም ግን በገበያው የነበራቸው ሁለቱ ሱቃቸው ሙሉ በሙሉ ተቃጥሎ እንዳገኙት ገልጸዋል።
ሰማነው ወደ 8 ሰዓት ከምናምን ነው ያው 8:20 8:25 አካባቢ ገበያው ላይ ደርሰናል። እኛ ጋር ተቃጥሎ ስለደረሰ ያልተቃጠለውን ከሰው ጋር እየተባበርን ስለዋጣ ያደረነው እንጂ እኛ ተቃጥለዋልና ወደ 7-800 ሺህ አካባቢ ይጠጋል ንብረቱ። ብርድ ልብስ ነበረው፣ ፕላስቲክ ሻራ ነበረው፣ ቦቲ ጫማ ነበረው። ብዙ አይነት ንብረት ነው ዝሮዝሮ የነበረኛ ያው ብዙ አመት የሰራነው ስለሆነ ሶድሟል የወጣ ነገር የለም።
አቶ ኃይለ እንደተናገሩት የእሳቸው ንብረት ቢወድምም የሌሎች ሰዎች ንብረት ለማዳን ሌሊቱን ሙሉ ሲያግዙ ማሳለፋቸው ተናግሯል። በቃጠሎው ንብረት እንዳይወድም ለማዳን ህብረተሰብ ያደረገውን ጥረት ከፍተኛ መሆኑን ገልጿል። የእሳት አደጋ መኪኖች በመጠቀም እሳቱን ለማጥፋት ተሰርቷል ያሉት አቶ ኃይለም ነገር ግን ለከተማው የማይመጥን የእሳት አደጋ መከላከያ ነው በማለት ተችቷል።
እሳት አደጋ መከላከል ስራ መጨረሻ ላይ ከነጋ ተካይ እንጂ ለሊት ጋር ምንም እሳት አደጋ ማነበረም እሳት አደጋ ባጥጋቢ ስራ አልሰራም። ብዙም ውሃ ማልነበረው ጭራሽ ለከተማው አይመጥንም። የሚመጥነው ነገር የሚመጥነው አይመስልም። እኛ በምንከፍለው አይነት ግብር አይመጥነንም። ለዚህ ከተማ አይመጥንም እሳት አደጋ ጭራሽ።
በአድ ሐቂ ገበያ ባጋጠመው በዚህ እሳት ቃጠሎም በሰው ላይ ያደረሰው ጉዳት እንደሌለ ፖሊስ ገልጿል። የሐውልት ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ገብረ ክርስቶስ ገብረ መስቀል እንደተናገሩት የእሳት አደጋው የተነሳበት ምክንያት ለማወቅ የቴክኒክ ኮሚቴ ተዋቅሮ ምርመራ እየተካሄደ ነው ብለዋል። እንዲሁም ያደረሰው የጉዳት መጠን እየተጣራ ነው በማለት አስታውቀዋል።
ጣላላ ካፍተን ተጣላላ ማህበራት ከ4 ዝኾና ማህበራት ይወምናሉ።
በጠቅላላ በቃጠሎው ጉዳት የደረሰባቸው ከ4 ማህበራት የሰዎች ስም ዝርዝር አግኝተናል። የተቃጠለ የሀብት መጠን ግን በዝርዝር እያጠናን ነው። የ4ቱ ማህበራት ለጊዜው የ520 ሰዎች ንብረት በቃጠሎው ጉዳት እንደደረሰበት መረጃ አግኝተናል። ነገር ግን በዝርዝር የማን ምን አይነት ንብረት ተቃጠለበት የሚል እያየን ነው ያለነው ነው ያሉት።
የመቀለ ከተማ ምክትል ከንቲባ ኢንጂነር አርያ ግርማይ ጉዳቱ በደረሰበት ገበያ ሄደው ጎብኝተዋል። እንዲሁም ጉዳት ለደረሰባቸው ወገኖች በሁኔታው ማዘናቸው ገልጿል። ምክትል ከንቲባው የከተማው ነዋሪዎች፣ የጸጥታ አካላትና የተለያዩ ተቋማት የእሳት አደጋ መከላከያ ሰራተኞች እሳቱን ለማጥፋት ላደረጉት አስተዋጽኦ አመስግነዋል። በቀጣይ ጉዳት ለደረሰባቸው ዳግም ወደ ስራ የሚመለሱበት ሁኔታ ለማመቻቸት ይሰራል ብለዋል። እንዲሁም ገበያው በዘመናዊ መልክ የማደራጀት ስራ በዘላቂነት ይሰራል ሲሉ ተናግረዋል።
የገበያ ማዕከሉ በቆርቆሮ የተሰራ ነው። ስለዚህ በውስጥ የነበሩ እቃዎችም የሚቀጣጠሉ ናቸው። ሰው በቀላሉ የእሳት መዛመት አደጋ ነበረው። ይሄ ሁሉ አካባቢ ያለው እሳት አደጋ ሰለባ መሆን ይችል ነበረና በተደረገው ርብርብ ግን ውስን ብሎኮች ላይ ነው አደጋ የደረሰው። ትልቁ ነገር ግን አሁን በፍጥነት ጉዳት የደረሰባቸው የህብረተሰቡ ክፍል ነጋዴዎች መልሰን የማቋቋም ጉዳይ ነው የሚሆነው። ይሄ አጠቃላይ ንግድ ማህበረሰብ በማስተባበር ህዝቡ በማስተባበር ከተማ መስተዳደሩም የሚችለውን አቅም በማድረግ ፈጥረን የገበያ ስርዓት ወደ ነበረበት ለማቋቋም ህብረተሰቡ ስራውን የሚቀጥልበት ሁኔታ እናመቻቻለን።
ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከአሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕሰ ዘገባ ነበር። ሙልጌታ ጽዋን ለዘገባው እናመሰግናለን። የትርታኔው መጽሔት ይቀጥላል። ለኮሮና ቫይረስ ተጋልጠው ወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ህክምና ላይ ከነበሩ የኮቪድ-19 ህሙማን መካከል 88ቱ ድነው መውጣታቸውን ሆስፒታሉ አስታውቋል። በተመሳሳይ ሁኔታ በጉደር የመጀመሪያ ሆስፒታል ውስጥ ከነበሩ 38 የኮሮና ቫይረስ ተጋላጮች ውስጥ 13ቱ እንደተሻላቸው የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ገልጿል። በኮሮና ቫይረስ ተይዘው ከነበሩና አገግመው ከወጡት መካከል በህብረተሰብ ውስጥ ይታያል የሚሉት መዘናጋት ካልተወገደ ወረርሽኙ ብዙ ዋጋ ሊያስከፍል ይችላል ብለዋል። ናኮር መልካ ተጨማሪውን ዘገባ ያስደምጠናል።
የኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ እየተዛመተ መምጣቱን የኢትዮጵያ ጤና ሚኒስቴር እያስታወቀ ይገኛል። በኢትዮጵያ እስካሁን ከ19280 ሰዎች በላይ በቫይረሱ ተይዘዋል። እስካሁን በኮቪድ-19 ህይወታቸውን ያጡ ሰዎች ቁጥር ደግሞ የዛሬውን የኢትዮጵያ ጤና ሚኒስቴር ዕለታዊ ሪፖርት ጨምሮ ዛሬ ህይወታቸው ያለፈው 26 ሰዎችን ጨምሮ ወረርሽኙ በኢትዮጵያ ከተገኘ ጀምሮ 336 ሰዎች ህይወታቸው አልፏል። በዛሬው የኢትዮጵያ ኮሮና ቫይረስ ሁኔታ መግለጫ 330 ሰዎች ዛሬ የተሻላቸው ሲሆን በጽኑ የታመሙ ሰዎች ቁጥር ደግሞ 145 ደርሷል። ከተደረገው የ6907 የናሙና ምርመራ መካከል በዛሬው ዕለት በበሽታው መያዛቸው የተገለጸ ሰዎች ቁጥር 583 ነው። ኮሮና ቫይረስ በኢትዮጵያ ከተገኘ በአንድ ቀን ከፍተኛ የሆነው የሞት ቁጥርም ትናንትና 28 ሆኖ ተመዝግቧል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮሮና ቫይረስ ህክምና ክፍል አስተባባሪ ዶክተር ድሪባ ገመዳ እንደሚሉት ከሆነ የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው ውስጥ ህክምናውን ለመከታተል ከገቡ 88 ህሙማን መካከል 7ቱ ተሽሏቸው ወጥተዋል። ኮሮና ቫይረስ እየተዛመተ ያለበትን ፍጥነት ማስመልክቶ ተከታዩን ብለዋል ዶክተር ድሪባ። በነቀምቴ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የመጀመሪያው የኮቪድ በሽተኛ ሆስፒታላችን የገባው ሰኔ 1 ነበር። ሁለተኛው በወረርሽኝ የተጠቃሰው ደግሞ የተገኘው በሰኔ 29 ከአንድ ወር ቆይታ በኋላ ማለት ነው። ሶስተኛው ተጠቂ ከሁለት ሳምንታት በኋላ በሐምሌ 14 ነበር። የተቀሩት 85 በኮሮና ቫይረስ የተያዙ ሰዎች ደግሞ የተገኙት በአንድ ሳምንት ጊዜ ውስጥ ነው። ይህም የሚያሳየው ኮሮና ቫይረስ በህብረተሰቡ መካከል በከፍተኛ ሁኔታ መሰራጨቱን ነው። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ህክምና ክፍል ኃላፊ ዶክተር ጎንፋ ሞቲ የኮሮና ቫይረስ በአምቦና አካባቢው እየተዛመተ መምጣቱን ተናግረዋል። በተለይ የአርቲስት አጫሉ ሁንዴሳ ግድያን ተከትሎ ሲደረጉ የነበሩ የተቃውሞ ሰልፎች ለቫይረሱ ስርጭት ትልቅ ሚና ተጫውተዋል ብለዋል። የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው በምርመራ ስለተገኘው የኮሮና ቫይረስ ተጠቂዎችን ቁጥርና አሁን ህክምናው በሚሰጥበት በጉደር የመጀመሪያ ሆስፒታል ስላሉትም ሁኔታዎች አክለው አብራርተዋል ዶክተር ጎንፋ።
ዞናችን ውስጥ እስካሁን ባለው ተጨባጭ ቁጥር ይህንን ያህል ነው ማለትም ባይቻልም፣ አርቲስት አጫሉ ሞት ተከትሎ ብዙ ሰዎች መደረግ ያለባቸው ነገሮች ቅድማ መከላከል ያለባቸው ነገሮች ሳያደርጉ በመቆየቱ በዞናችን አሁን በብዛት እየተገኘ ይገኛል እና ከዚህም ጋራም ተያይዞ በሆስፒታላችንም በጤና ባለሙያም በታካሚ ላይም ወደ 20 የሚጠጉት ላይ በሽታ ተገኝቷል እና ወደ ጉደር አጠቃላይ ሆስፒታል ተወስዶ ህክምናም ሲደረግላቸው ቆይቶ ወደ 13 የሚጠጉት ከሆስፒታላችን የተገኙት አሁን አገግሞ ማውጣት ችሏል። በአሁኑ ጊዜ በጉደር ሆስፒታል ውስጥ በህክምና ላይ የሚገኙት ወደ 25 የሚሆኑ ታካሚዎች ናቸው።
ሐኪሞቹ የኮሮና ቫይረስ በሁለቱም አካባቢዎች በከፍተኛ ሁኔታ እንዲዛመት በምክንያትነት የጠቀሱት ደግሞ የህብረተሰቡ መዘናጋትን ነው።
ይሄኛው ያመጣው ሲያረጉት የቆዩት እጅ መታጠብ፣ ርቀቱን ጠብቆ መሄድ፣ እንዲሁም ደግሞ አፍና አፍንጫ መሸፈኛ ሳያረጉ መሄዳቸው ነው እና ይሄኛው ትንሽ ወደፊትም እንደዚሁ የሚቀጥል ከሆነ ትልቅ ጉዳት የሚያደርስ መሆኑን ነው።
ኮቪድ-19 በኢትዮጵያ መገኘቱ በተነገረ ጊዜ ከፍተኛ ጥንቃቄ እንደነቀምቴ ከተማም ሲደረግ ነበር። የታክሲና ሰዎች እንቅስቃሴ ቆሞ ነበር። እንቅስቃሴው ሲጀመርም ጥንቃቄ በተሞላበት ሁኔታ ነበር። አሁን ግን ቅድመ ጥንቃቄው ሁሉ ቀርቶ ሁሉም እንቅስቃሴዎች ወደ ቦታቸው ተመልሰዋል። የማህበረሰቡ አኗኗር ላይ ምንም የተቀየረ ነገር የለም። ከፍተኛ መዘናጋትም ይስተዋላል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ በሁለቱ ሆስፒታሎች በከፍተኛ ህሙማን ክትትል ክፍል ውስጥ ያለም ሆነ ህይወቱ ያለፈ የኮሮና ቫይረስ በሽተኛ የለም። የቫይረሱን ስርጭት ለመግታት ሊደረግ ይገባል ስለሚሉትም ቅድመ ሁኔታዎች እንዲህ ይገልጻሉ ዶክተር ድሪባ ገመዳ እና ዶክተር ጎንፋ ሞቲ። ልክ ከዚህ ቀደም ሲነገር እንደቆየ ሁሉ እጃችንን አዘውትረን በሳሙና መታጠብ፣ እጃችንን ሳንታጠብ ፊታችንን አለመንካት፣ አካላዊ ርቀታችንን መጠበቅ፣ ሰው የተሰበሰበበት ስፍራ አለመሄድ፣ ከቤታችን አለመውጣት፣ ከቤት መውጣትም ግዴታ የሚሆንበት ጊዜ ላይ የአፍና አፍንጫ መሸፈኛ መጠቀምና በጤና ባለሙያና ጤና ሚኒስቴር የሚሰጡ ምክሮችን ተግባራዊ ማድረግ ያስፈልጋል።
ስለዚህ ሰው እንደከዚህ በፊቱ በመፍራት ሰዎችን መጉዳት የሚችል መሆኑን አውቆ ቅድመ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለያየ ቦታ የሚገኙት የመንግስት አካላት ሊሆኑ ይችላሉ፣ የሃይማኖት ተቋማት፣ እዚህ አካባቢ ላይ ይሄ ግንዛቤ ማስጨበጫ ይሄ በሽታ መኖሩን የሚያሳውቁ ሰዎች ላይ ቢሰሩ የተለየ ግንዛቤ ማስገኘት ይችላል ብዬ አስባለሁ።
በጉደር የመጀመሪያ ሆስፒታል ውስጥ የሕክምና ክትትል ሲያደርጉ ቆይተው ከኮሮና ቫይረስ ድነው ከወጡ ሰዎች መካከል አንድ ግለሰብ አነጋግረን ነበር።
እንኳን እግዚአብሔር በሰላም ወደ ቤቱ መለሶ ማለት ፈልጋለሁ። የት ነው የሚኖሩት? በኮሮና ቫይረስ መያዙን እንዴት ነው ሊያውቁ የቻሉት?
መያዝን ያወቅኩት የሆነ የተጠረጠረ ሰው ነበረ። ከዛ እኛም ከሰውዬ ጋር ኮንታክት ስላለን ያው ምርመራ እንድናደርግ ተነገረን። ከዛ በኋላ ምርመራ ካረግን በኋላ ከአንድ ቀን በኋላ ፖዘቲቭ እንደሆነ ተነገረን። ከዛ ወደ ሰንተሩ ሄደን ሕክምና እንድንወስድ ነው የተነገረን። እንደዛ ነው ያወቅኩት።
በጊዜው ሲነገሩ ምን አይነት ስሜት ተሰማዎት?
አዎ እኔ በዛን ሰዓት ከሰማሁ በኋላ በጣም የሆነ ድንጋጤ ስሜትም ተሰምቶኝ ነበር። የበለግነው ያው ከቤተሰብ ጋር ስለሚኖር ቤተሰቦችም ሊያዙ ይችላሉ ብዬ በጣም ስለሰጋው በጣም ፊሊንግ ነበረኝ። በዘንዛት የሆነ ስሜት ተሰምቶኛል። በተቻለ መጠን ያው ጥንቃቄ እንደምናደርግና ለቤተሰቦችም አንዳንድ ምክር ሰጠዋቸው። ከዛ በኋላ ወደ ሰንተሩ መሄድ ስላለብኝ ወደዛ።
አሁን እርሱ ባይመረመሩ የኮሮና ቫይረስ ተጠቂ ይሆናሉ ብለው አስበው ያውቃሉ?
እንደዚህ ማወቅ የሚከብድ ይመስለኛል። እኔ አሁን ምንም የተሰማኝ ስሜት አልነበረኝም እና እንደ አጋጣሚ ባልመረመር ኑሮ አለ ለማለት ያስቸግራል። እና ይሄ ደግሞ ለብዙ ሰው መተላለፍ ስለሚችል ቫይረሱ እና መመርመሩ ነው የሚሻል።
እንዴት ነው ህክምናው? እንዴት ነበር?
እዛ ብዙ እንክብካቤ ተደረገልን። ያው ሰፓሬት ነው ሆነን ተለይተን ነው ያለ ነው። እዛ ቦታ ተዘጋጅቷል። እዚህ ፐርፐስ ተብሎ የተዘጋጀ ሆስፒታል ነው። ያሉ ባለሙያም ያው ኮሚቴ ሆኖ ያው ጥንቃቄ በማድረግ እኛንም በየጊዜ የምደረገው ነገር ለእኛ እየተደረገልን ብዙ እንክብካቤ ሲደረግልን ነበረ እና ብዙ ምክሮችም ያው የሳይኮሎጂካልን እንዳንረበሽ አንዳንድ ምክሮች፣ ሌላው ሰው ደግሞ ኮንታክት እንዳናበዛ እርስ በርሳችን ራሱ ተራርቀን እንድንቆይና ቶሎ ከማገገሚያ እንድንወጣ ብዙ ምክር ሲሰጡ ነበረ እና ጥሩ እንክብካቤ ነበረ።
የሚያስተላልፉት መልእክት ካለ
ብዙ ቦታ ይሄ ቫይረስ ቀለል አድርጎ የማየት ስሜት አለ። ይሄ ደግሞ ለክፉ ነገር ስለሚዳርግ ብዙ ሰው እየተዘናጋ ነው። ይህ ቫይረስ አንዳንድ ሰዎች በጣም አክብዶ የሚያዩትም አለ፣ ገዳይ ነው ብሎ ተረድቷል። ሌሎች ደግሞ ብዙም ይህ በሽታም ላይኖር ይችላል፣ ምንም የታመሙ ራሱ ምንም ሳይሆኑ ነው የወጡ ብሎ እየተዘናጋ ያለባል እና እዚህ እንደዚህ ብሎ ከሚያስቡ ያው ጥንቃቄ ቢያደርጉና በጤና ባለሙያ የሚሰጠው ምክር ተቀብሎ ሁሉም ነገር ተጠቅሞ ራሳቸውና ቤተሰባቸው እንዲሁም ሀገራቸውን ጥንቃቄ አድርጎ ቢቀለብሉ ጥሩ ነው መልእክት አለኝ። በዚህ መዘናጋት አያስፈልግም ባይ ነኝ።
የኮሮና ቫይረስ ወረርሽኝን በተሳካ ሁኔታ ለመቆጣጠር የማህበረሰብ አቀፍ ንቅናቄና ምርመራ ዘመቻ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በይፋ አስጀምረዋል። በዚህ መርሃ ግብር በሁለት ሳምንት ውስጥ ሰፊ ምርመራ በማድረግ የወረርሽኙን ሁኔታ ይበልጥ በማወቅ ቀጣይ ሁኔታዎችን ለመወሰን የሚያስችል መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voamharic፣ በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ላይ voa.horn.mobi ላይም ስርጭቶቻችንን ታገኙታላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በአፍሪካዊቱ ካሜሮን በስተሰሜን የሀገሪቱ ክፍል እየተስፋፋ ያለው የቦኮ ሐራም ሽብርተኞች እንቅስቃሴን የመዋጋቱን ጉዳይ መንግስትና ሰራዊቱን እያሳሰበ ያለ መሆኑ ነገር ካሜሩናውያንን በእጅጉ እያስጨነቃቸው መሆኑ ተዘግቧል። ባለፈው እሁድ ተጠርጣሪ የቦኮ ሐራም ታጣቂዎች 17 ሰዎችን ገድለው በተፈናቃዮች መጠለያ ውስጥ የነበሩ ሌሎች 6 ሰዎችን ደግሞ ማቅሰላቸው ከተነገረ በኋላ መንግስት ሁኔታውን የተመለከተበት መንገድ የሀገሪቱን ዜጎችና ባለሙያዎችን ያሳሰበ ሆኖም ተነግሯል። የካሜሩን ጦር ትችቱን ውድቅ ቢያደርግም መሰረቱን በናይጄሪያ ያደረገው የሽብርተኞች ቡድን የሚያደርገው ጥቃት እየጨመረ መምጣቱን የቪኦኤው ሞኪ ኤድዊን ኪንዜካ ከያውንዴ የሚከተለውን ዘግቧል። ደረጀ ደስታ ያቀርባል።
ኡስማን ሳኒ በሰሜን ካሜሩን በመትገኘው ማዙጎ ከተማ ወጣ ባለችው የነገቶቼ መንደር ነዋሪ መሪ ናቸው። አካባቢያቸውን ለረጅም ጊዜ ከቦኮ ሐራም ታጣቂዎች ሲከላከሉ መኖራቸውን ይናገራሉ። የ62ቱ ዓመቱ ሳኒ በአካባቢያቸው ያለው የመከላከያ ሰራዊት ቁጥር በእጅጉ የቀነሰ ሲሆን አካባቢያቸውን ከናይጄሪያ ጋር የሚያዋስነው ድንበራቸው በቋሚነት የሚጠበቅ አይደለም። አካባቢያቸውን የሚጠብቁት ራሳቸው የአካባቢ ነዋሪዎች መሆናቸው በመግለጽ እንዲህ ይላሉ።
ብዙ ጊዜ አካባቢውን የሚጠብቁት እንደ ነገሩ የታጠቁ የአካባቢው ሰዎች ብቻ ናቸው። መደበኛው ሰራዊት ወደዚህ አካባቢ ዘልቆ ከማህበረሰቡ መካከል ጠባቂዎችን መልምሎ ቢያሰለጥናቸው ማህበረሰባቸውን ከጥቃት ለመከላከል ዝግጁ የሆኑ ዜጎች አሉ።
ሳኒ እንደሚሉት ከአምስት እስከ ስድስት የሚደርሱ የድንበር ኬላዎች ክፍት በመሆናቸው የቦኮ ሐራም ታጣቂዎች ያለፈውን እሁድ ጥቃት ለመፈጸም ተበረታተዋል። የካሜሩን መከላከያ ሰራዊት ሴቶች ጭምር የተሳተፉበትና ከናይጄሪያ ድንበር አቋርጠው የመጡ የቦኮ ሐራም ተዋጊዎች በነገቶች ወይ መንደር የሚገኘውን የአይዲፒ መጠለያ ካምፕ ማጥቃታቸውን አምነዋል። መከላከያ ሰራዊቱ ባወጣው መግለጫ በጥቃቱ በርካታ ሰዎች የሞቱ ወይም የቆሰሉ መሆናቸውን ገልጾ በቁጥር ምን ያህል እንደሆኑ ከመግለጽ ግን ተቆጥቧል። ሳኒ እንደሚሉት የመንደሪቱ ነዋሪዎች የሆኑ 15 ሰዎች ወዲያውኑ ሲገደሉ፣ አንድ ሰው ደግሞ የሞተው ሆስፒታል ከተወሰደ በኋላ ነው። ሌሎች 6 የሚሆኑ ሰዎችም በፈንጂ ጥቃት ሲቆስሉ፣ 70 የሚሆኑ ሰዎችም ለደህንነታቸው ሲሉ በአካባቢው በሚገኘው ጫካ ተሸሽገዋል። ጥቃቱ የተፈጸመው የካሜሩን የመከላከያ ሰራዊት ሌተናል ጀነራል ረኔ ክላውድ ሜካ ሰሜናዊቱን ካሜሩንን ከጎበኙ በኋላ ነው። የጉብኝቱ ዓላማ ሰራዊቱ በቦኮ ሐራም ላይ የጀመረውን ጥቃት አጠናክሮ እንዲቀጥል ለማሳሰብ መሆኑን ጀነራሉ ገልጸዋል። ካሜሩንን ከናይጄሪያ ከሚያዋስኗት ከብዙዎቹ የድንበር አካባቢዎች ስፍራዎች ሰራዊቱ ለቆ ወጥቷል የሚለውን ክስ አስተባብለዋል።
Il travaille bien avec efficacité et professionnalisme.
የካሜሩን ሰራዊት የሁሉንም ዜጎች ህይወትና ንብረት ከሽብርተኛው ቡድን ለመከላከል በሚገባ እየሰራ ነው። እኔ ራሴ ቦኮ ሐራምን በመዋጋቱ ረገድ መስተካከል የሚገባው ወታደራዊ ስልት ይኖር እንደሆነ ለማየት ሰራዊቱን በየጊዜው እየሄድኩ እጎበኛለሁ።
በያውንዴ ዩኒቨርሲቲ የግጭት መፍትሄዎች ባለሙያ ጂን ቪንሰንት ኖትዋዳ ኤቦዴ የካሜሩን ሰራዊት ቦኮ ሐራምን አሸንፈዋለሁ ብሎ ማሰብ አይኖርበትም። ምንም እንኳን ሽብርተኛው ቡድን የተዳከመ ቢሆንም አሁንም ድረስ በሰሜን ካሜሩን፣ በናይጄሪያና በቻድ እየተንቀሳቀሰ መሆኑን ማወቅ ይኖርበታል።
አንዲጌ ሲቴሮሪዝም ይፉቲኒ ኮንት ዲስክ
የካሜሩን ሰራዊት የሚያደርሰውን አዲስ ጥቃት ለመቀነስ ከግምት ሊያስገባው የሚገባ ነገር ቢኖር የቦኮ ሐራም ተዋጊዎች መረጃ ለማግኘት የሚጠቀሙባቸው እጅግ ድሆች፣ የተራቡና የተጎዱ ሰዎች መኖራቸውን ማወቁ ላይ ነው። የሽብርተኛው ቡድን ጥቃት ኢላማ የሆኑትን ሁሉንም ዜጎችና የመሰረተ ልማት ተቋማት ከጥቃት መከላከል ለካሜሩን ሰራዊት እጅግ አስፈላጊ ነገር ሊሆን ይገባል። ቦኮ ሐራም እየተዳከመ ያለ ቡድን ነው። ይሁን እንጂ ጨርሶ ያልጠፋ መሆኑን ለማሳየት ዜጎችን፣ ማህበረሰቡንና የበጎ አድራጎት ድርጅቶችን በማጥቃት መልእክት ማስተላለፍ ይፈልጋል።
ካሜሩን እንዳስታወቀችው ካለፈው ጥር ወር ጀምሮ ቦኮ ሐራም 87 የሚደርሱ ጥቃቶችን አገሪቱ ከናይጄሪያ ጋር በሚያዋስናት ሰሜናዊ ክፍል አካሂዷል። ከዚያ ውስጥ 22ቱ በሰሜን ሞዞጎ ከተማ አካባቢ ነው። የተባበሩት መንግስታት እንዳወጣው ሪፖርት ቦኮ ሐራም ወደ 30,000 የሚደርሱ ሰዎችን ህይወት የቀጠፈና ወደ 2 ሚሊዮን የሚጠጉ በካሜሩንና ናይጄሪያና ቻድ የሚገኙ ነዋሪዎችን ያፈናቀለ መሆኑን አስታውቋል።
ወደ ተከታዩ ዘገባችን ደግሞ እንለፍ። የዓለም የጤና ድርጅት ስለ ዓለም አቀፉ የኮቪድ-19 ሁኔታ ለመነጋገር ያስቸኳይ ኮሚቴ ስብሰባ ጠርቷል። ቫይረሱን ለመቆጣጠር በሚደረገው ጥረት ዓለም አቀፍ ትብብር እንዲኖር ጥሪ ማቅረቡን የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ተቆማለች። አዳነች ሳህዬ ታቀርባለች።
የአስቸኳይ ጊዜው ኮሚቴ ኮቪድ-19 በዓለም አቀፍ ደረጃ በህዝብ ላይ አስቸኳይ የጤና ስጋት መደቀኑን ለአራተኛ ጊዜ በሙሉ ድምፅ ተስማምቷል። ይኸው ኮሚቴ እንደ አውሮፓ አቆጣጠር ባለፈው ጥር 30 ቀን ለመጀመሪያ ጊዜ ስለ ቫይረሱ ባስታወቀበት ወቅት ከቻይና ውጭ ከ100 ያነሱ የቫይረሱ በሽተኞች ነው የነበሩት። ከቻይና ውጭ የሞተ ሰውም አልነበረም። አሁን በስድስተኛ ወር ታዲያ በዓለም አቀፍ ደረጃ ከ17 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ መያዛቸውን፣ በሞት የተለዩት ደግሞ ከ750,000 በላይ መሆናቸውን የዓለም የጤና ድርጅት አስታውቋል። በዚህ ቫይረስ ከተያዙትና በሞት ከተለዩት ሰዎች ብዛት ከግማሽ በላይ በአሜሪካ ሀገሮች መሆኑን የጤናው ድርጅት ገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ይህ ሁኔታ ከባድ ጥረት እንደሚጠብቀን ያመለክታል ብለዋል።
ይህ ዓለም አቀፍ ወረርሽኝ የሚያደርሰው ጉዳት ለአስርት ዓመታት ያህል የሚቀጥል በምዕተ ዓመት ውስጥ አንዴ ሊከሰት የሚችል የጤና ቀውስ ነው። ካለፈው የቫይረሱ ሁኔታ ወጥተናል የሚል እምነት አድሮባቸው የነበሩት ሀገሮች አሁን ከአዲስ የኮቪድ-19 መዛመት ጋር እየታገሉ ነው።
በአስቸኳይ ኮሚቴው ስብሰባ ወደ 36 የሚጠጉ ጠቢባንና አማካሪዎች በቨርቹዋል ወይም በርቀት ቴክኖሎጂ ተሰብስበው ዓለም አቀፉን ወረርሽኝ ለመታገድ የሚደረጉትን ብሔራዊና ዓለም አቀፍ ጥረቶችን ለመምራት ምክረ ሐሳቦችን አቅርበዋል። አንደኛው ለኮቪድ-19 የክትባት መድኃኒትና የቴራፒ አገልግሎት ለመፍጠር በቀጠናና በዓለም አቀፍ ደረጃ የሚደረጉትን ጥረቶች ማስተባበር ነው። ዶክተር ቴድሮስ ለቫይረሱ አስተማማኝ የሆነ ክትባት መፍጠርና መድኃኒት ማግኘት ላይ የተጣለውን ተስፋ በሚገባ እንደሚረዱ ገልጸው፣ ነገር ግን ሰዎች ብዙም በዛ ብቻ እንዳይተማመኑ መክረዋል።
የክትባት መድኃኒት ለማግኘት በከፍተኛ ፍጥነት ጥረት እየተደረገ ቢሆንም ከዚህ ቫይረስ ጋር ለመኖር ስለሚቻልበት ሁኔታ መማር ግድ ይለናል። በእጃችን ባለው መሳሪያ መታገል ይኖርብናል።
አዲስን ዓለም አቀፍ ወረርሽኝ ኮሮና ቫይረስን ለመታገል በጣም ጥሩ መሳሪያዎች የሚሆኑት ከጤና አጠባበቅ ክፍሎች የሚቀርቡት መመሪያዎችና ማህበረሰቡ የሚወስዳቸው እርምጃዎች መሆናቸውን አስቸኳይ ኮሚቴው አስገንዝቧል። እነሱም ቫይረሱ ሰውነታችን ውስጥ ይኖር እንደሆነ ለማወቅ መመርመርን፣ ንክኪ ያላቸውን ሰዎች ተከታትሎ ማግኘትን፣ የአካል ርቀት መጠበቅን፣ የአፍና የአፍንጫ መሸፈኛ ጭንብል ማድረግንና እጅ መታጠብን ያካትታሉ። መንግስታት ኮቪድ-19ን በሚመለከት በማህበረሰቡ ላይ የተመሰረተ የክትትል ስርዓት እንዲኖራቸው የአስቸኳይ ጊዜ ኮሚቴ መክሯል። የዓለም አቀፍ የአውሮፕላን በረራዎች ደህንነታቸው በተጠበቀ ሁኔታ ወደ ስራ እንዲመለሱ ለማስቻል ሲባል የበረራ እርምጃዎችን አስመልክቶ መረጃዎች እንዲለዋወጡ ኮሚቴው አሳስቧል። ዓለም አቀፉን ወረርሽኝ ለመታገል የሚደረጉትን ጥረቶች የሚያሰናክሉ መረጃዎችንና የተሳሳቱ ወሬዎችን በማስወገድ ተግባር መንግስታት በርትተው እንዲሰሩ የአስቸኳይ ኮሚቴው ምክረ ሐሳብ ጥሪ አቅርቧል።
አድማጮች፣ የዜና እና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በምስራቃዊ የአማራ አካባቢዎች የተከሰተው የበረሃ አንበጣ መንጋ እየቀነሰ ቢመጣም አሁንም የመከላከል ሂደቱ ተጠናክሮ ካልቀጠለ የሚያስከትለው ጉዳት የከፋ ሊሆን ይችላል ሲል የኮምቦልቻ እጽዋት ጥበቃ ክሊኒክ አስተውቋል። መህር ይህሉናው መሰረት ለሆነው የምስራቃዊው የአማራ አርሶ አደር እየጣለ ያለው የክረምት ዝናብ ሁለት አይነት ስሜት ፈጥሮበታል፤ ተስፋና ስጋት። የዝናቡ ስርጭት አለመቀነስ ተስፋውን ሲያለመልመው፣ ባልተለመደ ሁኔታ በዝናብና በደጋማ አካባቢዎች የበረሃን በጣም መንጋ መከሰቱ ለፍርሃት ታርቆታል። ምስራቃዊ የአማራ ዞኖችን የሚያካልለው የኮምቦልቻ ጸዋት በቃ ክሊኒክ ዳይሬክተር መሐመድ ይመር እንደሚሉት ከግንቦት ወር ጀምሮ ያንበጣ መንጋው በአምስቱም ዞኖች ላይ ተከስቷል። ሰሜን ሸዋ፣ ሰሜንና ደቡብ ወሎ፣ ኦሮሞና ዋግህምራ ብሔረሰብ ዞኖች ውስጥ። ቀዱን ዘገባ የወሎ ዘጋቢያችን መስፍን አራጌ ያስተምተናል።
መህር የህልውናው መሰረት ለሆነው የምስራቃዊ የአማራ አርሶ አደር እየጣለ ያለው የክረምት ዝናብ ሁለት አይነት ስሜት ፈጥሮበታል፤ ተስፋና ስጋት። የዝናቡ ስርጭት አለመቀነስ ተስፋውን ሲያለመልመው፣ ባልተለመደ ሁኔታ በዝናብና በደጋማ አካባቢዎች የበረሃን በጣም መንጋ መከሰቱ ለፍርሃት ዳርጎታል። ምስራቃዊ የአማራ ዞኖችን የሚያካልለው የኮምቦልቻ ጸዋት ጥበቃ ክሊኒክ ዳይሬክቶሬት ዳይሬክተር መሐመድ ይመር እንደሚሉት ከግንቦት ወር ጀምሮ ያንበጣ መንጋው በአምስቱም ዞኖች ላይ ተከስቷል፤ ሰሜን ሸዋ፣ ሰሜንና ደቡብ ወሎ፣ ኦሮሞ እና ዋግምራ ብሔረሰብ ዞኖች ውስጥ።
ካሁን ለየት ባለ መልኩ ያንበጣንም ባህሪ ቦታ ባለ መልኩ እስከ ደጋ ድረስ በጣም በከፍተኛ መልኩ ተስፋበት ሁኔታ ነው ያለው። በተለይ ከግንቦት ጀምሮ ምስራቅ አማራ በአምስቱም ዞኖች በ38 ወረዳ በ355 ቀበሌ 185,340 ሄክታር ላይ የተከሰተበት ሁኔታ ነው ያለው።
በከፍታቸው ከራስ ዳሽን የሚጣቀሱ በቅዝቃዜያቸው በረዶ ሰሪ የሚባልላቸው አካባቢዎች ሳይቀር ያንበጣ መንጋው ሰለባ መሆናቸውን በሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪው አበበ ጌታቸው ይናገራሉ።
እንግዲህ እስካሁን ድረስ ወደ ካሉን 24 ወረዳዎች 20 ወረዳ ውስጥ የገባበት ሁኔታ ነው ያለው። 4 ወረዳ ብቻ ነው ያልገባው። በቀበሌ ደረጃ ወደ 165 ቀበሌ አካባቢ ገብቷል። አሁን ባለው ሁኔታ ላይ በተወሰነ መልኩ የቀነሰበት ሁኔታ ነው ያለው። አንበጣው እንግዲህ የበረሃ አንበጣ ይባል እንጂ በከፍተኛ ሁኔታ ከቆይታ መንጻር ቢባል ወደ መንዛ አካባቢ እጅግ በጣም ስደጋ የሚባለው እንደ ራስ ዳሽና አቡዬ ሜዳ ያለበት አካባቢ፣ እዛ አካባቢም ራሱ የተከሰተበት ሁኔታ ነው ያለው። መንዝጌራ የሚባል ወደ 3400 ከመሬት ጠለል በላይ ባለበት በጣም ከፍተኛ መንጋ የገባበት ወደ 100% ሰብል ያጠፋበት ሁኔታ ነው ያለው።
ከአንበጣ መንጋው ስፋት አንጻር የደረሰው ጉዳት አነስተኛ የሚባል ነው የሚሉት የኮምቦልቻ ጸዋት ክሊኒክ ዳይሬክቶሬት ዳይሬክተር ስጋታቸው በምህር ሰብል ላይ ወደፊት ሊያስከትለው የሚችለው ጉዳት እንደሆነ ጠቁመዋል።
እስካሁን ይህን ያህል የሚባል ጉዳት አላደረሰም። በተለይ አሁን እኛ ትልቁ ስጋት እንደ ምስራቅ አማራ ቀጣይ ላይ ነው። በተለይ አሁን የምህር ሰብል ይዘራል። አሁን እዚህ የምህር ሰብልን ተከትሎ ከፍተኛ ጉዳት ያደርሳል የሚነገር ነው ያለው። እስካሁን ግን አልፎ አልፎ በተለይ ደጋ አካባቢ ግንቦትና ማዚያ መጨረሻ ላይ ተከስቶ የነበረው እንደ ሰሜን ሸዋ አካባቢ ላይ በልግ ገብስ ሰብል ላይ የተወሰነ ጉዳት ያደረሰበት መጠን አለ። ግን ከአንበጣው መንጋ ስፋት አንጻር ሲታይ ይህን ያህል ጉዳት አደረሰ ብለን እንደ ባለሙያ ብዙም የምናገርበት ነገር የለም። ቀጣይ ላይ ግን ከፍተኛ የሆነ ስጋት ነው ያለን።
ባልተለመደ ሁኔታ በክረምትና በደጋማ ቦታዎች ላይ መከሰቱ በመከላከል ሂደቱ ላይ የሚያሳድረው ተጽዕኖ ይኖር ይሆን?
አዎ፣ የአንበጣ ባህሪ አብዛኛውን ጊዜ በረሃና ሞቃት አካባቢ ላይ ነው የሚያሳየው የአንበጣ ስነህይወት። ነገር ግን በዚህ አመት ግንቦት አካባቢ ላይ በተለይ ደጋ አካባቢ የገባው አንበጣ በአሁኑ ሰዓት እንዲወጣልን አልቻለም። አንደኛ ቅዝቃዜም ስለያዘው እዛው አካባቢ ያሉ የሚዘሩ ሰብሎች እየበላ የተወሰነ ጉዳት እያደረሰ ያለበት ሁኔታ ስለሆነ ከበፊቱ በተለየ መልኩ ተጽዕኖ አለው።
በምስራቅ አማራ አምስቱም ዞኖች የአንበጣ መንጋው ያረፈበት ከ114,000 ሄክታር መሬት በላይ በባህላዊ መንገድና አውሮፕላንን ጨምሮ በተደረገ ኬሚካል ርጭት ለመከላከል መቻሉን ከአቶ መሐመድ ማብራሪያ ለማወቅ ተችሏል። ብዛት ያለው የአንበጣ መንጋ ወደ አፋር ክልል መመለሱን ተከትሎ በአውሮፕላን የታገዘ ርጭት እየተደረገ መሆኑንም ጠቁመዋል። ከአንበጣው ስነ ባህሪ መለወጥ ጋር ተያይዞ ጥናት እንዲደረግ ለግብርና ምርምር ተቋማትና ለወሎ ዩኒቨርሲቲ ሀሳብ መቅረቡንም አመልክተዋል። በወሎ ዩኒቨርሲቲ የእጽዋት ሳይንስ ትምህርት ክፍል መምህሩ ሰይድ ሐሰን ዓለም አቀፉ የአየር ለውጥና ሙቀት መጨመር በበረሃ አንበጣ ስነ ህይወትና ስነ ባህሪ ላይ ያልተለመደ ነገር አስከትሏል ይላሉ። ይገልጻሉ። ክስተቱ ባንበጣ ብቻ ሳይሆን በሌሎች ብዝሃዮት ላይ መስተዋሉንም በማከል
ባንበጣ ብቻ ሳይሆን አጠቃላይ የዓለም የሙቀት የአየር ንብረት ለውጥ በፊት የደጋማ አካባቢ የሚላቸውን ከፍተኛ ቦታ የሚላቸው ቦታዎች ላይ የአየር ሁኔታው ተቀይሯል፣ የሙቀት መጠኑ ተቀይሯል። ተፋሪዎችም አንበጣን ጨምሮ እነዛ ቦታዎች ላይ ተከስቶ የማያውቁ ቦታዎች ላይ ሙቀቱ ጨምሯል። እንደገና ደግሞ ሌሎች አካባቢ ምህዳሮች ተቀይረዋል። የዓለም የሙቀት መጨመር እና የክላይሜት ቼንጅ የአየር ሁኔታው መቀየር ተፋሪዎችም ራሳቸውን ቀይረዋል እና ስለዚህ ዘንድሮ ላይ የተከሰተባቸው ቦታዎች ላይ በተለይ በዚህ በደቡብ ወሎ ወረንዶ አካባቢ ከዛም አልፎ በደጋማ አካባቢዎች ላይ የአንበጣ በዓለም አቀፍ የተከሰቱ ጆርናሎች አሉ። 2020 ላይ አሁን የወጡ የበረሃ አንበጣ ከአየር ንብረት ጋር ተገናኘ ተቀይሯል።
የምርምር ተቋማት ችግር ፈቺ በሆኑ የፈጠራ ስራ ላይ ካተኮሩ፣ መንግስታት ከአየር ንብረት ለውጥ ጋር ተያይዞ የገቡትን ቃል ኪዳን ካከበሩ ችግሩን በዘላቂነት መቅረፍ ይቻላል ባይ ናቸው ምሁሩ። ወሎ ዩኒቨርሲቲ ከሰመራቸው ጋር በመተባበር በተከሰተው የበረሃ አንበጣ ዙሪያ ምርምር ለማድረግ ግብረ ኃይል ማቋቋሙን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለአድራሻን ዘገባው እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ ያየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሆኑ። ወደ ተከታዩ ዘገባችን እንለፍ። ፕሬዚዳንት ትራምፕ አሜሪካ በመላው ዓለም ያላትን የሰራዊት ቁጥር ለመቀነስ መወሰናቸውን ተከትሎ ዩናይትድ ስቴትስ ወደ 12,000 የሚጠጉ ወታደሮቿን ከጀርመን እያስወጣች ነው። የአሜሪካ መከላከያ ሚኒስቴር ባለስልጣናት እርምጃው የአገሪቱን ደህንነት ይበልጥ ያጠናክራል ቢሉም የአሜሪካ የደህንነት ባለሙያዎች ግን እርምጃው ፕሬዚዳንት ትራምፕ የመከላከያ ወጪ ድርሻቸውን ለማዋጣት ግዴለሾች ናቸው የሚሏቸውን የኔቶ አባል አገሮች መቅጫ ነው ሲሉ ይተቻሉ። ከዋሽንግተን የቪኦኤ ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ደረጀ ደስታ ያቀርባል።
በርካታ ኤክስፐርቶች ዩናይትድ ስቴትስ ወደ 12,000 የሚጠጉ ወታደሮቿን ከጀርመን ለማውጣት መወሰኗን፣ ተዋጊ ጀቶችን ከስፔን ሃለም የአየር ኃይል አንስቶ ወደ ጣሊያን ማንቀሳቀሷንና የአውሮፓን ቀዳሚ ወታደራዊ መምሪያ ከስቱትጋርት በማንሳት ወደ ቤልጅየም ማዛወሯን ሲሰሙ ባለሙያዎቹ ማመን እንዳቃታቸው ተናግረዋል። አሜሪካ በአውሮፓ ካላት ወታደራዊ የጦር ይዞታ ይህ አይነቱ ስርነቀል ውሳኔ ሲወሰን ከሁለተኛው ዓለም ጦርነት በኋላ የመጀመሪያው ነው። የአሜሪካው የመከላከያ ሚኒስትር ማርክ ኤስፐር በፔንታገን የሚከተለውን ተናግረዋል።
These changes will achieve the core principles of enhancing US and NATO deterrence of Russia.
እነዚህ ለውጦች ዩናይትድ ስቴትስና የኔቶ አባል ሀገሮች ከሩሲያ የሚገጥማቸውን ጥቃት የሚከላከሉበትን መንገድ ያጠናክራሉ። አሜሪካም የተለያዩ ስትራቴጂዎችን እንድትጠቀም እድል በመስጠት ኔቶንም እንዲጠናከር ያደርጋል። ለአጋር አገሮችም ዋስትና ይሰጣል። የአሜሪካና የአውሮፓ ወታደራዊ ማዕከላትም የጋራ ልምዶቻቸውን በተለያየ ስልት እንዲያደርጉ ይረዳቸዋል።
ይሁን እንጂ ፕሬዝደንት ትራምፕ ከዋይት ሀውስ በሰጡት መግለጫ ግን ለስር ነቀል ለውጡ ሌሎች ምክንያቶች ያሏቸው መሆኑን እንዲህ በማለት በግልጽ ተናግረዋል።
ጀርመን ለኔቶ መክፈል የነበረባት በቢሊዮን የሚቆጠር ዕዳ አለባት እና ታዲያ እነዚያን ሁሉ ወታደሮች እዛ ማኖር ያለብን ለምንድን ነው? ይሄው አሁን ጀርመናውያን ይሄርምጃ ለኢኮኖሚያቸው ጥሩ አለመሆኑን እየተናገሩ ነው። ለኛ ኢኮኖሚ ግን ጥሩ ነው። ጀርመን ግዴለሽ ናት።
ፕሬዝዳንት ትራምፕ ጀርመንን እንደ ኢኮኖሚ አጋር አገር ከመመልከት ይልቅ እንደ ስጋት እየተመለከቱ ከረጅም ጊዜ ጀምሮ የሰላ ትችት ሲሰነዝሩ መቆየታቸውን ባለሙያዎች ይናገራሉ። ከጀርመኗ መሪ ቻንስለር አንጀላ ማርኬልም ጋር የቀዘቀዘ ግንኙነት እንደነበራቸው ያነሳሉ። ፕሬዝዳንት ትራምፕ ጀርመንን እንደ ኢኮኖሚ አጋር አገር ከመመልከት ይልቅ እንደ ስጋት እየተመለከቱ ከረጅም ጊዜ ጀምሮ የሰላ ትችት ሲሰነዝሩ መቆየታቸውን ባለሙያዎቹ ይናገራሉ። ከጀርመኗ መሪ ቻንስለር አንጀላ ማርኬልም ጋር የቀዘቀዘ ግንኙነት እንደነበራቸው ያነሳሉ። ከአትላንቲክ ባሻገር ጉዳዮች ላይ ባለሙያ የሆኑት አንዳንድ ኤክስፐርቶች ይህ ውሳኔ በአሜሪካና በጀርመን ግንኙነት ላይ ከፍተኛ አደጋ የሚያመጣ፣ የኔቶ አባል አገሮችን የሚያዳክምና የሩሲያውን ፕሬዝዳንት ቭላድሚር ፑቲንን የሚያስደስት ነው ይላሉ። የአትላንቲክ ካውንስል ኤክስፐርት የሆኑት ማርክ ስማኮቭስኪ እንዲህ ብለዋል።
But in a removal of U.S. headquarters in Germany, which have been there for decades, which are a cement in our relationship not only with Europe but with Germany, it just fundamentally undermines U.S.
The United States and Nabaropa Vicha Saihon, the German Garchimmer, last 3 years, the United States and the United States, the United States, the United States, the United States, the የአሜሪካን ደህንነትና ፍላጎት አደጋ ላይ መጣል ነው። በዚህ ረገድ ይህ አስተዳደር ይሄደበት ያለበትን ፍጥነት እየተመለከቱ የሚገረሙ ወገኖችም ያሉ ይመስለኛል።
ሌሎች ኤክስፐርቶች ደግሞ እርምጃው ከጀርመን ወይም ከአውሮፓ ይልቅ በአብዛኛው የራስዋን የአሜሪካን ስትራቴጂክ ጥቅም የሚጎዳ መሆኑን ይገልጻሉ። ለምሳሌ ከጀርመን ማርሻል ፈንድ ብሩኖ ለቴ እንዲህ ይላሉ።
Germany has been traditionally an ally, a very important part for US operations in North Africa.
ጀርመን ለረጅም ጊዜ የቆየና አሁንም ድረስ አሜሪካ በአፍሪካና በመካከለኛው ምስራቅ አገሮች ለምታደርጋቸው ተልእኮችና እንቅስቃሴዎች በሙሉ ወሳኝና ቁልፍ ማዕከል ነች። እዚያ እጅግ አስፈላጊ የሆኑ የማደራጃ ወይም የሎጂስቲክስ ማዕከሎችና የማዘዣ ጣቢያዎች አሉ። ከዚህ ማዕከል ሰራተኞችን የምትቀንስ ከሆነ ፈጥኖ ደራሽነት ቀርቶ በምትሰጠው ምላሽ ሁሉ እጅግ አስጋሚ ይሆናል።
የደህንነት ባለሙያዎቹ እንደሚሉት እንዲህ ያለው መጠነ ሰፊ የወታደራዊ ተቋማት ዝውውር ብዙ ቢሊዮን ዶላሮችን የሚያስወጣና የዲሞክራቲክ ፓርቲ ፕሬዝዳንት እጩ የሆኑት ጆ ባይደን የጥቅምቱን ምርጫ ቢያሸንፉና ወደ ነበረበት እንኳን ለመመለስ ቢያስፈልግ በርካታ አመታትን ሊወስድ የሚችል ነገር ነው።
ወደ ተከታዩና የመጨረሻው ዘገባችን እናልፋለን። አፍሪካ ነክ ርዕሶች። የማላዊው አዲስ ፕሬዝዳንት ላዝራስ ቼክዌራ በቀድሞ ፕሬዝዳንት ፒተር ሙታሪካ አስተዳደር ወቅት ከ1 ቢሊዮን ዶላር በላይ በሙስና ተሰርቋል ይላሉ። ከአንድ ሳምንት በፊት ቅዳሜ ስለ ሀገሪቱ ሁኔታ ባደረጉት ንግግር ገንዘቡ መዘረፉን በቅርቡ ዋናው ተቆጣጣሪ ባወጡት ዘገባ ተካቷል ብለዋል። የዋናው ተቆጣጣሪ ሪፖርት የሀገሪቱ መንግስት ባለፉት 2 ዓመታት የነበረውን የገንዘብ አያያዝ እንደሚመለከት አዲሱ የማላዊ ፕሬዝዳንት መግለጻቸውን የዘጋቢያችን ላሜክ ማሲና ዘገባ ጠቅሷል። አዳነች ፍሳህዬ ለአፍሪካ ነክ ርዕሶች ታቀርባለች።
በዋናው ተቆጣጣሪ ዘገባ መሰረት 10 ሚሊዮን ዶላር የገባበት አልታወቀም። 1 ሚሊዮን ዶላር ፍጻሜ ለረግኝው ጥኖች ተከፍሏል። 400 ሺህ ዶላር ሰነድ ባልቀረበበት ነዳጅ ዘይት ላይ ውሏል። የዘረፋው መጠን ከ7 ዓመታት በፊት ከተፈጸመው የሙስና ቅሌት የባሰ ነው። በቀድሞ ፕሬዝዳንት ጆይስ ባንዳ አገዛዝ ወቅት 32 ሚሊዮን ዶላር የሚሆን የመንግስት ገንዘብ ምንነታቸው ባልታወቀ ኮንትራክቶች ተዘርፏል ሲሉ ቻኩዌራ ከሰዋል። መንግስታቸው የመንግስትን ገንዘብ በመዝረፍ ተግባር የተሳተፉትን ሁሉ አይምርም ብለዋል።
anga kare gutinda nena kuti anthu amenewa aba kubera malawi anza ango patsidwa kampata kwakuti abweza
kuti genzabuni zarafutsa sowoch genzabuni makfala allebacho yeneber neger gin ibeki aidellem mekniyatum yetezarafaw yegibir kafayes genzab meten tifetenya nawna sidonin bezarafaw yetsatut hullu mehret yideregillacho yemalet yari honal intaja tikla aidellem bidawal chapuera አዲሱ የማላዊ ፕሬዝዳንት አያይዘው የሀገሪቱ የፍርድ ሚኒስትር በማላዊ ፖሊስ ያለው ጸረ ሙስና ቢሮንና ዳኞችን ከመሳሰሉት ባለድርሻዎች ጋር እንዲወያዩ መመሪያ ሰጥቻለሁ ብለዋል። ይህም ማሉ ፕሬዝዳንቱ መላ የመንግስት ሰራተኞች ንብረት ከሚያገኙት ክፍያ ጋር የሚመጣጠን መሆኑን ማጣራትን ያካትታል።
ቺፉዋንጋቲ ዚፒራጉ ግሪዛን እንዲያጉድም ፖፉሊጋ ድራማስ ምንይዙ
አጥራጣሪ ሆነ የሀብት መጠን ያላቸው የመንግስት ሰራተኞች ንብረት ለምርመራ እንዳይንቀሳቀስ ይደረጋል ነው ያሉት። አዲሱ የማላዊ ፕሬዝዳንት በአገር አቀፍ ደረጃ ንግግር ያደረጉት የቀድሞ ፕሬዝዳንት ሙታሪካ ታንት የገንዘብ ቅሌት ራሳቸውን ባራቁ መንግስት ነው። የሙታሪካ የግል ጠበቃ የሚገኙባቸው 3 ሰዎች ሙታሪካ ከውጭ ላስገቡት የ1.2 ሚሊዮን ኩንታል ሲሚንቶ 7 ሚሊዮን ዶላር ጠረት እንዳይከፍሉ ፕሬዝዳንት በሚል ክስ ታስረዋል። ሙታሪካ ባለፈው አርብ ባወጡት መግለጫ ታዲያ ያንን ያክል ብዛት ያለው ሲሚንቶ እንዲገዛላቸው የጠየቁት ሰው እንደሌለና ያንን ያክል ሲሚንቶ የሚያስፈልገው የግል ስራ ውጥ እንደሌላቸው ገልጸዋል። ነገር ግን ያባባላቸው ኢምጌሜ ካሊራኔ የተባሉት ታላቀባያቸው ባለፈው ሰኔ ወር ካሉት ጋር ይጣረሳል። ሙታሪካ እቃውን ከግብር ነፃ የማስገባት መብት አላቸው ብለው እንደነበረ ተዘግቧል። አንዳንድ ተንታኞች ሙታሪካ ባለፈው አር የክህደት መግለጫ ያወጡት ከስራት ለማምለጥ ሲሉ ነው ይላሉ። ሃምፍሪ እንጉላ የተባሉ የፖለቲካ ተንታኝ የፕሬዚደንት ቻኩዌራ አስተዳደር በሙስና ላይ በሚደረገው ትግል የሚተው ሰው እንደሌለ ግልጽ ማድረግ ይኖርበታል ብለዋል።
The only time we're going to fight corruption is when we hold those people in the highest offices accountable.
ሙስናን መታገል የምንችለው ከፍተኛ ስልጣን ያላቸውን ሰዎች ተጠያቂ ስናደርግ ብቻ ነው። ሙታሪካን እንደ ቀድሞ ፕሬዚደንት ብቻ ማየት የለብንም። በቅሌቱ ውስጥ ካሉበት ወይም ደግሞ ወደ መስሪያ ቤታቸው የሚያመላክት ከሆነ መታሰር አለባቸው። ሰዎች ሙስና ውስጥ መግባት ሊፈሩ የሚችሉት እርምጃ ሲወሰድ ብቻ ነው።
ፕሬዚደንት ቻኩዌራ ሙስና ላይ ዘመቻ የጀመሩት ባለፈው ሰኔ ወር በተካሄደው ፕሬዝዳንታዊ ምርጫ ሙታሪካ ከተሸነፉ በኋላ ነው። በአሁኑ ወቅት በሙታሪካ አስተዳደር ወቅት ተፈጸሙ ከተባሉ በደሎች ጋር በተያያዘ ብዙ ሰዎች እንደታሰሩ ታውቋል። የቀድሞ ገዢ ዲሞክራሲያዊ ተራማጅ ፓርቲ በአጽሮት አጠራሩ ዲፒፒ አሁን በተቃዋሚነት የተሰለፈ ሲሆን ዘመቻው የፖለቲካ ዓላማ አለው ሲል ከሷል። አዲሱ አስተዳደር ግን አስተባብሏል። አዲሱ የማላዊ ፕሬዝዳንት ላዛሩስ ቻኩዌራ ስለጀመሩት የሙስና ዘመቻ የተጠናከረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። ደህና ቆዩን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።